የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ግንቦት 4 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። አብራችሁን ካመሻችሁ ከምትሰማቸው ጥንቅሮች መካከል በኢትዮጵያ በኮሮና ቫይረስ ምክንያት ተማሪዎች በየቤታቸው ሆነው ትምህርት በሚከታተሉበት ጊዜ በግልና በመንግስት ተማሪዎች እንዲሁም በከተማና በገጠር ተማሪዎች መካከል የሚፈጠረውን ክፍተት ለመሙላት እንደሚሰሩ የትምህርት ሚኒስቴርና የሳይንስና ከፍተኛ ሚኒስቴር ገልጸዋል።
የአንድ ደቂቃ ትምህርት ስርዓት ላይ ምን ያህል ጫና እንደሚፈጥር ይታወቃል። ስለዚህ ጫና ደግሞ በጥናት በወራት እያለ ሲቀጥል ከባድ የሆነ ጫና ነው የሚፈጥረው።
የሰማችኋቸው በኢትዮጵያ የትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር የሆኑትን ወይዘሮ ሀረጓ ማሞን ነበር። በምሽቱ ይደመጣል። በሌላ በኩል በባህር ዳር ዩኒቨርሲቲ ከተማሪ የሚተርፈውን ምግብ በመውሰድ ኑሯቸውን ይገፉ የነበሩ ሰዎች ዩኒቨርሲቲው በመዘጋቱ ለከፋ ችግር መዳረጋቸውን ገልጸዋል።
እየዞሩ ያን እርዳታ ለማድረግ በሚሞክሩበት ሰዓት በጣም ለማየት እንኳን የሚሰቀጥጥ አይነት ችግሮች ስላዩና በጣም ብዙ መሆኑን ስላረጋገጡ ወደ 3 ጥፍ ኤክስቴንድ እንዲሆን የተደረገውና
አቶ አስማማው አድማሱን ነበር ያስደመጥነው። በምሽቱ ይዘናል። ይህንና ሌሎች ዘገባዎችን ለምሽቱ ይዘናል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ሀብታሙ ስዩም ያሰማችኋል።
ባለፉት 24 ሰዓታት ውስጥ በተደረገው 2424 የላብራቶሪ ምርመራ 11 ሰዎች የኮሮና ቫይረስ ኢትዮጵያ ውስጥ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው 11 ግለሰቦች ከ19 እስከ 47 የዕድሜ ክልል ውስጥ ያሉ ወንዶች መሆናቸውን ኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ በኩል አስታውቋል። ከነዚህ ውስጥ 8ቱ በአፋር ክልል ሰመራ፣ 1 ሰው በትግራይ ክልል፣ ሌላ አንደኛ ሰው በሶማሌ ክልል ጅግጅጋ፣ እንዲሁም ተጨማሪ 1 ሰው ደግሞ በአማራ ክልል ሰሜን ሸዋ ዞን አጣዬ ከተማ ለይቶ ማቆያዎች ውስጥ የሚገኙ መሆናቸው ተገልጿል። በአጠቃላይ በአሁኑ ሰዓት ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 261 ደርሷል። ባሳለፍነው ሳምንት በሶማሊያ ባርዳሌ ከተማ የሰፈሩ የኢትዮጵያ ኃይሎች የሕክምና ቁሶችን የተሸከመ የኬንያ አውሮፕላን መጥተው በመጣላቸው በአውሮፕላኑ ውስጥ የነበሩ 6 ሰዎች እንደተገደሉ የተለያዩ ምንጮቹን ጠቅሶ የቪኦኤ ሶማሊኛ ቋንቋ ክፍል ዘግቧል። ክስተቱ የተፈጠረው ለማረፍ የመጀመሪያ ሙከራው የአየር መቃወሚያ ሚሳኤል የጫነ የኢትዮጵያ ጦር ተሽከርካሪ የአውሮፕላን ማኮብኮቢያ ጎዳናው ላይ በመቆሙ ምክንያት የተጨናገፈበት አውሮፕላን ድጋሚ ለማረፍ በሚሞክርበት ወቅት መሆኑን እማኞችና የሶማሊያ ባለስልጣናት ተናግረዋል። የኢትዮጵያ ጦር ባለስልጣናት ወታደሮቻቸው አውሮፕላኑን መጥተው መጣላቸውን አምነዋል። ይሁንና አውሮፕላኑ እንደሚመጣ ቀድመው እንደማያውቁ አስታውቀዋል። ባለስልጣናቱ ወታደሮቻቸው አውሮፕላኑ ቦምብ ሊጥልብን ነው በሚል ስጋት ተኩስ እንደከፈቱም መናገራቸው ተጠቅሷል። የዩናይትድ ስቴትስ ቁንጮ የጤና ባለስልጣን ከኮንግረስ ኮሚቴ ፊት ቀርበው የኮቪድ-19 እገዳዎችን በፍጥነት ማላላት ሊያስከትላቸው በሚችሉ አደጋዎች ዙሪያ ምስክርነት ይሰጣሉ ተብሎ እየተጠበቀ ነው። ዶክተር አንቶኒ ፋውቺ በኮሚቴው ፊት ከመቅረባቸው አስቀድሞ ኒውዮርክ ታይምስ ሀገሪቱ ባለሶስት ምዕራፉን የዋይት ሀውስ የእርግጠኝነት መላዎች ችላ የምትሆነ ለድርብርብ ወረርሽኝ ልትዳረግ እንደምትችል በዋነኝነት መልእክት እንደሚያስተላልፉ ተናግረዋል። ይህ አላስፈላጊ ስቃይና ሞትን ከማስከተል አልፎ ወደ መደበኛ አኗኗር ለመመለስ የምናደርገውን ጥረትም ያጓትተዋል ብለዋል ፋውቺ። የኮንግረስ ኮሚቴው ምስክሮችን የመስማት ሂደቱን ሲከፍት የቴኔሲው ሴናተር ላማር አሌክሳንደር ላልተወሰነ ጊዜ በቤት ውስጥ መቆየት ለዚህ ወረርሽኝ መፍትሄ አይሆንም ብለዋል። ሆኖም ዩናይትድ ስቴትስ ሰፊ ምርመራ ልታከናውን እንደሚገባ ተናግረዋል። በሚሊዮኖች የሚቆጠር ምርመራ ሊደረግ ይገባል። ይህም አሜሪካውያን ወደ ስራም ሆነ ወደ ትምህርት እንዲመለሱ በቂ የመንፈስ ብርታት ይሰጣቸዋል ብለዋል ሴናተሩ። አድማጮች፣ ለአሁኑ ያሉን አጫጭር ዘገባዎች እነዚህ ናቸው።
የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። በኢትዮጵያ በኮሮና ቫይረስ ምክንያት ተማሪዎች በየቤታቸው ሆነው ትምህርት በሚከታተሉበት ጊዜ በግልና በመንግስት ተማሪዎች እንዲሁም በከተማና በገጠር ተማሪዎች መካከል የሚፈጠረውን ክፍተት ለመሙላት እንደሚሰሩ የትምህርት ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ገልጸዋል። ስመኝሽ ቆየ ዝርዝሩን ታስደምጠናለች።
የትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሀረጓ ማሞ አሁን እየተሰጠ ባለው የትምህርት አሰጣጥ ከመንግስት እስከ ግል እንዲሁም ከገጠር እስከ ከተማ እየተዳረሰ ነው ማለት እንደማይቻል ይህም በትምህርት ዘርፉ ላይ ትልቅ ችግር እንደሚፈጥር ይናገራሉ።
የአንድ ደቂቃ ትክክለት ምንጥራፍ ነው ምን ያህል ጫና እንደሚፈጥር ይታወቃል። ስለዚህ ጫና ደግሞ በጥናት ተወራ እየነሲቀጥል ከባድ የሆነ ጫና ነው የሚፈጥረው። ዞሮ ዞሮ ግን ይሄ እንደ አገር ችግር ስለሆነ ይህንን ችግር ተቀብለን ተቋቁመን እንደሚያለው ተቀጣዩ እንዴት ነው ይህንን ችግር ተቋቁመን አልተን ቀጣይ የሆነ ስራ ልናስቀጥል የሚገባ የሚለውን ነገር አሁን በኮሚቴ ደረጃ አቋቁመን ራሳችን ስራ እየሰራን ያለነ ማለት ነው። እዚህና በአጠቃላይ እንደ በአገር ደረጃ የገጠመው ችግር በተለይ ትምህርት ዘርፍ ላይ ደግሞ ውድ ነው። ማለት ትምህርት መቋረጡ በራሳም ትልቅ ችግር ነው። ተማሪ በተገቢ ሰዓት በተገቢ ቀን በተገቢ እለት ማግኘት እንዲገባውን ትምህርት በመኖር አማካኝነት ምናምን ካለመቻል የአንድ ትልቅ ችግር ነው።
አንዳንድ የግል ትምህርት ቤቶች እንግዲህ ትምህርት በቀጥታ በኦንላይንም በቴሌግራምም እያደረጉ ትምህርት እንዲቀጥል አድርገዋል። አቅሙ ያላቸው የመንግስት ትምህርት ቤቶች ደግሞ ያቅም ያላሟሉ ትምህርቱ በዚህ መልኩ ማይቀጥልባቸው አሉና ይሄ በተማሪዎች መካከለ የሚፈጠረው ልዩነት እንዴት ነው በኋላ ይሄ ችግር ከተቀረፈ በኋላ ማቻቻል በዚህ ጉዳይ ላይ ታሰበበት ነገር አለ ወይ?
አሁን በኦንላይን ትምህርት እየተፈጠባቸው የሚባቸው ትምህርት ቤቶች ቢሆን በተለይ የአንደኛ ደረጃ ነው ልክኛ ደረጃ ትምህርቶች በቀጣይ እንደገለጹን የተማሪዎች ላይ ልዩነት የሚያሳድር ሊሆን ስለሚችል በቀጣዩ ልክ ትምህርት ይከፈታል በሚባልበት ሰዓት ላይ ሲከፈት ብራንም ባናርቶች ጋር በመነጋገር በተወሰነ መልኩ ትምህር የተወሰነ ነገር ሊባል የሚገባ እንደሆነም ጭምር ነው አሁን እኛ የሚለውን እንጂ ቀጥታ አሁን በዚህ በኦንላይን አማካኝነት ተፈጻሚ ገኝ በቀጥታ ወደ ያንን ምልክ ብን ደግሞ በእሱ ተማሪዎች ባልተማሩባቸው ተምሯል በሚል መንፈስ የሚቀጥለው መሸጋገሩ ትንሽ ጭራ አይሆንም። ዞሮ ዞሮ ምንጊዜ ያህል ተማሪዎችን በትንሽ መልክ ከትምህርት ሰዓት ውጭ እንዳይሆን በማድረግ ረገድ መሰራት አለበት። በአንድም በሌላም ልጆችን ቤት ውስጥ እንዲቀመጡ የሚያደርግ አንዱ ስራ ስለሆነ ማለት ነው። በቀጣይ በሚከተልበት ሰዓት ግን ተማሪዎች ማኖር ምሁራን ትምህርቶቹ ማህበረሰብ ጋር በመነጋገር አጭር አክሽን ፕላን በማውጣት ተማሪዎቻችን እንዴት ነው ተደራሽ ያላደረግናቸውን ትምህርቶች እንዲሁም ደግሞ የተላኩ ትምህርቶች ሲሆኑ እንዴት ነው ሪቫይዝ የምናደርግላቸው የሚል የመመካከር መነጋገርና በቀጥታ ወደ ሚኒስቴሩ የመግባት ስራ ነው የሚከናወነው።
በዚህ ጉዳይ ያነጋገርናቸው የዋን ፕላኔት ኢንተርናሽናል ርዕሰ መምህር ጀማል ኢብራሂም በግል ትምህርት ቤት ውስጥ በሚማሩ ተማሪዎች መካከልም ከፍተኛ ልዩነት እንዳለ ገልጸው በተለይ በአብዛኛው የገጠር አካባቢ የሚኖሩ ሴት ተማሪዎች ብዙ ተግዳሮት ያለባቸው ከመሆኑ አንጻር በዚህ ወቅት ትምህርታቸውን ለመከታተል አዳጋች ይሆንባቸዋል ሲሉ ስጋታቸውን ይገልጻሉ።
ብዙ ቤት ውስጥ ተግዳሮት ያላቸው ልጆች አሉ ኢትዮጵያ ውስጥ ማለት ነው። በተለይ ደግሞ ገጠር አካባቢ ደግሞ ሲሆን ሴት ልጆች ማለት እንደውም እንኳን ተገኘሽ ሊሆን ይችላል ይህን ስራ ስሪ ያን ስራ ስሪ የሚል ወደ ድሮው እንደገና የመመለስ አገኘናችሁ የሚል ነገር ሊኖር ይችላል። ገጠር አካባቢ እንግዲህ ደግሞ እንደምናውቀው የተላከላቸውን እንኳን ፕላዝማ ስንቱ የቴሌቪዥን ቅርቦት አለው ብለን ብንል ይሄ አጠያያቂ ነገር ነው። ስለዚህ ተጽዕኖው እኔ በጣም ከፍተኛ ነው የምለው።
የሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ደቻሳ ጉርሙ በበኩላቸው እንኳን በዚህ በኮሮና ቫይረስ ጊዜ ቀድሞም ቢሆን የከተማና የገጠር ተማሪዎች ሁኔታቸው ስለማይመጣጠን ክፍተት ይኖራል ይላሉ።
ግን ይኖራል ማለት ልክ በገጠሪቷ ፓርት የሚኖሩ ተማሪዎችና ሌላ የተሻለ ኢንፍራስትራክቸር ያለበት ኤሪያ ላይ የሚኖሩ ተማሪዎች ለትምህርት ቅድመ ዝግጅት ራሱ ሲደረግ ማለት ነው አንብቦ ለመግባት ለሚወጣ ዓመት የሚማሩትን ነገር ቀድሞ ተዘጋጅቶ ለመግባት እንደሚመኑ ነገሮች ጋፖቹ አሉ በፊትም የሚኖር ነው። አሁን ግን ይሄኛው ደግሞ እንዳለ ከትምህርት ሰዓት ከትምህርት ተነጥሎ የቆዩበት ታይም ስለሆነ ሌላ ጊዜ በረፍተ ጊዜያቸው በክረምት በምናምን እንደዚህ ልዩነቶች ሊኖሩ የሚችሉ አንዳንዶቹ ቅድመ ዝግጅት አድርጎ እንደዚህ ሊያደርጉ ይችላሉ። ስለዚህ አሁን ትንሽ ጥረት የሚያደርጉ ከሆነ ተማሪዎችን ስለምታወቁ ዶክመንትን መቀባበል ስለሚችሉ የሚችሉትን ያህል ጥረት እንዲያደርጉ አክሰሱን ለመፍጠር ነው ጥረት ያደረግነው። ኦንላይን ላይብራሪዎቹ ኖሮ ማቴሪያሎቹ እንዲኖሩ ሪፈረንስ መጽሐፍ ሳይሆን ልክ ለትምህርት በሚመጥን ሁኔታ የተዘጋጁ ማቴሪያሎች እንዲኖሩ ዩኒቨርሲቲዎቹም በራሳቸው ዌብፔጆች ላይ እንደዚህ ነገሮች የማመቻቸት ስራ እንደገና ደግሞ በማዕከል በኛ በኩልም ይህንን በአይሲቲ ዲፓርትመንት በኩል የማመቻቸት ስራ ነው የሰራ ነው። አክሰሱን መፍጠር ነው። ከዛ በኋላ ሲመጡ ያው በተጣበበ ጊዜ የሆነ ያህል ምክንያቱም ሁሉንም ነገር ያጣድበ ነገር ስለሆነ የትምህርትንም እንትን ፋክተር አለው፣ ችግር አለው። ሁሉም ዓለም ላይ ሲታይ ማለት ነው የሌሎች ሀገሮችን ልምድ ስታያው ኦንላይን ኮንፈረንሶች እናደርግ እና ሌላው እንዴት ነው ይህ ነገር መልስ የተሰጠው እንዴት ነው የምንም ነገሮች ችግሩን ሚኒማይዝ ለማድረግ ጥረት የተደረጉ የሚባሉ ነገሮች ሲታዩ ሁሉም ዓለም ላይ ሊኖር የሚችል በተለይ ደግሞ እኛ የራሳቸው መሰረተ ልማቱ ከዚህ ጋር የተያያዙ ጋፖች ስላሉ በዛው መጠን ፈተናው ይገባናል ማለት ነው።
አቶ ደቻሳ ተማሪዎቹ ራሳቸው እጆቻቸው ላይ ያሉትን መጽሐፍ እያነበቡና የተማሩትንም እየከለሱ ቢቆዩ ትምህርት በሚጀመርበት ጊዜ የጎደለውን ለመሙላት ሁኔታውን ቀላል ያደርገዋል ሲሉ ያስረዳሉ።
ፍቃድ ስራዎች፣ የተለያዩ የማህበረሰብ አገልግሎቶች እና ምርምር ላይም ተንከራሉ የመስራት ነገሮች ይችላሉ። እነኝን አጣጥሞ ያው አካደሚኩን ነገር ደግሞ ከትምህርት ጋር ያለውን ነገር በሚኖረን በቀጥሎ እንዲኖረን ጊዜ ይህ ሲለቀል ወደ አሁኑ በፍጥነት ወደዛ የሚገባበት ሁኔታ ይኖራል።
በኮሮና ቫይረስ ምክንያት በመማር ማስተማሩ ላይ እየደረሰ ያለውን ተጽዕኖ ከግምት ውስጥ በማስገባት ተማሪዎች ወደ ትምህርት ቤት በሚመለሱበት ወቅት በሁሉም የግልና የመንግስት ትምህርት ቤቶች የማካካሻ ትምህርት ሊሰጥ እንደሚገባና ለዚህም ዝግጅቶች እንደሚደረጉ ኃላፊዎቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ነኝ። ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ ምርጫችሁ ስላደረጋችሁን እናመሰግናለን። እያስተናገድኳችሁ ያለሁት ደግሞ ኤደን ገረመው ነኝ። በባህር ዳር ዩኒቨርሲቲ ከተማሪዎች የሚተርፈውን ምግብ በመውሰድ ኑሯቸውን ይገፉ የነበሩ ሰዎች ከኮሮና ቫይረስ ጋር በተያያዘ ዩኒቨርሲቲው በመዘጋቱ ለከፋ ችግር መዳረጋቸውን ገልጸዋል። ግለሰቦቹ እንደሚሉት ከተማሪዎቹ የሚተርፈውን ምግብ በማከፋፈል የተወሰነውን በልተውና የቀረውን ደግሞ አድርቀው በመሸጥ ለቤት ኪራይና ለሌሎች ወጪዎችም ይጠቀሙ ነበር። ኑሯቸውም በባህር ማዶ ያደረጉት የባህር ዳር ከተማ ተወላጆች ዘንባባ የባህር ዳር ልጆች ህብረት በሚል ያቋቋሙት የመረዳጃ ማህበር እነዚህን ችግረኞች መርዳት የጀመረ ቢሆንም የተረጂዎቹ ቁጥር ግን ብዙ በመሆኑ በሀገር ውስጥም ሆነ በውጭ ያሉ በጎ አድራጊዎች እንዲሳተፉ ጥሪ አቅርቧል። አስቴር ምስጋናው ዝርዝሩን ይዛለች።
ወይዘሮ አስረስ ደርሰ የባህር ዳር ከተማ በላይ ዘለቀ ቀበሌ ነዋሪ ናቸው። አራት ልጆቻቸውን በሞት የተነጠቁት ወይዘሮ አስረስ ቀሪ ሁለት ልጆቻቸውን ይዘው ነበር ከደቡብ ጎንደር ዞን አንበሳሜ ከተማ ከ15 ዓመት በፊት ወደ ባህር ዳር የመጡት።
ስድስቱ ወለድኳቸው፣ አራቱ ሞተውብኝ፣ ሁለት ነው የቀሩ። ይህን ደግሞ ሞትብኝ ነው ብዬ ተሰድጄ የመጣው ለእሱ ነው የመጣው።
ምን ሆኖ ነው?
ሁለቶችም ባንከሌት ሁለቱም በራብ አጥቼ የምባበሏቸው እዚህ መሰደድ የመጣው ነው። አጥቼ ቦቴን እየሸብለ ብለው አቃደም ወደዚህ መጣ። ሲርበኝ መጠመኝ ወም ቀደው ለሰው ምንም አልኩ፣ ጥጥም ፈተው ምንም አልኩ። ያ ልጅ ጉርምስ ሲል ለተማሪ ድርግ ይሆንብኛል ብዬ ይህ ወደ ትምህርት አሰማረውኝ።
እዚህም መጥተው በቀን ስራ ሰርተው የሚያገኙት ገቢ ኑሯቸውን ሊያሻሽል አልቻለም። ጉልበታቸው እየዛለ የአይን ብርሃናቸው እየደከመ ሲመጣ በቀበሌ ድሃ ድሃ ተብለው ተመርጠው በባህር ዳር ዩኒቨርሲቲ ከተማሪዎች የሚተርፈውን ምግብ እያመጡ እንዲመገቡ እድል እንዳመቻቸላቸው ይናገራሉ። ይህ ከተማሪዎች የሚሰበስበው የተራረፈ ምግብ ወይዘሮ አስረስን ለመሳሰሉ ሰዎች የዕለት ጉርሳቸውን የሚሸፍን ብቻ አይደለም፣ የቤት ኪራይ ወጭንም የሚሸፍን ጭምር እንጂ።
የተራረፈው እንጀራ አመጣል። የተራረፈውን ሳመጣ የበላቱን በልቼ ለቤት ክራይ ሳጣ አይቻርቄ ደግሞ የተራፊ ደግሞ ሽጬ ለቤት ክራይ ከፍላል እና ለዛ አላማ እንደዛ ነው። የማርጉ ሌላም የማውቀው የለኝም። አሰንሰል ልጅ የማደገልኝ አሁን ለነው አሰናከለብኝ ያሳልፍልኝ ነው ያልኩት። ተሰናከለብኝ ነው በዚህ በጉንፋንም ተባለ በአሁንም ተባለ።
ባህር ዳር ዩኒቨርሲቲ የተማሪዎችን የተራረፈ ምግብ ለማምጣት እንዴት እድሉን አገኙት?
እድል ያገኘው በቀበሌ።
እንዴት ተመረጡ?
በጉልበት የማጣትና ወላጅ ልጅ የሌለው እዛ ገብቼ እያመጣሁ እበላለሁ። ተራፊን ደግሞ እያሸጥኩም ምንም እያል በቤት ክራይ ላይ እሰጣለሁ። ያደራሽዋን ደግሞ እኛ እንበላለን። እንዲሁ የምታያት እንደ ችግ ያደረግን አዎ እንበላለን። እንዲያም ብዬ ልጄን ወጣለሁ ስል ደግሞ ማላገር እንዲያደረግኝ።
የቤት ኪራይ ስንት ነው የሚከፍለው?
እቺ ሁለት
ሁለት መቶ ብር።
ወይዘሮ ስሜ መንግስት ከወይዘሮ አስረስ ጋር ተመሳሳይ ታሪክ ያላቸው ናቸው።
ስሜ መንግስት እባላለሁ። የመጣው አንመሳሜ ደራ ወረዳ ነው። የመጣሁበት ምክንያቱ አካሌን አጣሁኝ፣ ምበለው አጣሁኝ። እናቴም ሞተች፣ አባቴም ሞተ። ምጠጋበት አጣሁኝ። መጣሁ፣ ተመዘገብኩ፣ ገባሁ።
የት ነው የተመዘገብኩ?
የተመዘገብኩኝ ቀበሌው ነው። የድሃ ተብዬ ተመዘገብኩኝ። አዚህ ገባሁ፣ አንድ ልጅ ወለድኩኝ። አዚህ
ልጅሽን የወለድሽው በጋብቻ ነው ወይስ?
አራ ዝም ብሎ ነው ተደፍሬ በዚያ ቀረ። አሁን ሆስፒታል ልጅ ወለድኩኝ።
ልጁን አሳደግሽው?
ልጁን አሳደግኩት።
ስንት አመት ነው ልጅሽ?
15 አመት።
15 አመት ነው ልጅሽን ያሳደግሽው?
ብቻዬን ያሳደግኩት። በዩኒቨርሲቲው እንጀራ ነው ያሳደግኩት። እየለመንኩ ሳጣም እየለመንኩ ነው ያሳደግኩት።
ከዩኒቨርሲቲው እንጀራ የምታመጪውን ትበላላችሁ?
አዎ።
የተረፈውን ደግሞ
አሰጣለሁኝ፣ እሸጣለሁኝ። ያችን ለልብሱም ለጫማውም አደርጋለሁ።
አሁን ይሄ በሽታ ከመጣ በኋላ
ተዘጋብን። ምን እናርገው? ምኑን እንብለው?
እነዚህንና ሌሎች ከ160 በላይ የሆኑ ችግረኛ ሰዎች በአሁኑ ሰዓት ከኮሮና ቫይረስ ጋር በተያያዘ ተማሪዎች ትምህርት በማቆማቸውና ዩኒቨርሲቲዎች በመዘጋታቸው የሚልሱት የሚቀምሱት አጥተዋል። ዘንባባ የባህር ዳር ልጆች ህብረት በሚል የተሰባሰቡት በውጭ ሀገር የሚኖሩ የከተማዋ ተወላጆች በቅርቡ አሰባስበው በላኩት ገንዘብ ለእነዚህ ለ160 ችግረኞች ድጋፍ ማድረጋቸውን ገንዘቡን ተቀብሎ ድጋፉን ያደለው ወጣት ለቤዛ አለሙ ይናገራል።
መጀመሪያ ለ50 ሰዎች ቢያንስ የወር አስቤዛ እንዲሸፍን ተፈልጎ ነበር፣ ተልኮ የነበረ ግን በየክፍለ ከተማው የተወሰነ ሰዎችን ማለት በየባል ባሉበት፣ ለምሳሌ እኔውም በዚህ ባለበት ክፍለ ከተማ የተወሰኑ ሰዎችን ደግሞ ሌሎችን በያሉበት አካባቢ አድርገው የተወሰኑ ለ50 ሰዎች ቢያንስ እንዲደርስ ተፈልጎ ነበር፣ ግን ከታሰበው ውጭ ሆኖ ያው የተወሰነ ሰውም እየበዛ በእያንዳንዱ ክፍለ ከተማ የተወሰኑ ሰዎች ሲሰበሰቡ ግን ከታቀደ ውጭ ነው። ትንሽ ሰው ወደ 160 ሰዎች አካባቢ የሚሆኑ ሰዎች ተደራሽ ለማድረግ ተሞክሯል፣ ግን ያም ሆኖ በቂ አልነበረም እና አሁንም እነዚህ ሰዎች በችግር ስለሚገኙ አስቸኳይ እርዳታ የሚፈልጉ ሰዎች ናቸው።
የኮሮና ቫይረስ ወረርሽኝ መቼ እንደሚጠፋና ዩኒቨርሲቲዎችም መቼ እንደሚከፈቱ አይታወቅም። ኑሯቸውን በባህር ማዶ ያደረጉ ዘንባባ የባህር ዳር ልጆች ህብረት አባላት ከላይ ቁጥራቸው የተጠቀሱትንና ሌሎች በከተማ ውስጥ የሚኖሩ ችግረኞችን ለመርዳት ሰፊ እንቅስቃሴ ጀምረዋል። በአሜሪካ አትላንታ ጆርጂያ ግዛት ውስጥ የሚኖሩት የማህበሩ ሊቀመንበር አቶ አስማማው አድማሱ ይህንን ይናገራሉ።
በአሜሪካ ሀገር እና በአውሮፓ በደቡብ አፍሪካ በሚኖሩ የባህር ዳርና አካባቢዋ ተወላጆች በበጎ ፈቃደኞች የተቋቋመ ነው። አንድ አመት ይሆነዋል ማህበሩ ከተቋቋመ። 50 ሰው ለመርዳት ነበረ። እዛ ጉዳያችንን የሚያስተባብሩልን ተወካዮቻችን እየዞሩ ያን እርዳታ ለማድረግ በሚሞክሩበት ሰዓት በጣም ለማየት እንኳን የሚሰቀጥጥ አይነት ችግሮች ስላዩ እና በጣም ብዙ መሆኑን ስላረጋገጡ ወደ 3 እጥፍ ኤክስቴንድ እንዲሆን የተደረገው እና ወደ 150 ሰው ከፍ ያለበት ምክንያት እሱ ነው። ለዛም ነው ችግሩ ተጨማሪ ስራ ያስፈልገዋል ብለን ያመንን። ጥሪ ማድረግ የምንፈልገው በተለያየ የውጭ ዓለም የምትኖሩ የባህር ዳርና አካባቢዋ ተወላጆች በተለያየ አካባቢ ተወካዮች አስቀምጠናል። በማህበራችን የፌስቡክ ፔጅ የባህር ዳር ልጆች ህብረት ይባላል የፌስቡክ ፔጃችን። በኢሜይልም እንዲሁ ሊያገኘን የሚፈልግ ሰው ካለ የባህር ዳር ዘንባባ @yahoo.com ነው ኢሜይላችን። በእነኚህ ኮንታክት ኢንፎርሜሽኖች ከአጽናፍ ያሉ የባህር ዳር አካባቢ ተወላጆች ሊያገኙን ይችላሉ። ኑ እንቀላቀል፣ አብረን እንስራ ጥሪያችን ነው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከዚህ በመቀጠል ደግሞ ወደ ደቡብ ኢትዮጵያ እናቀናለን። የደቡብ ኢትዮጵያው ዘጋቢያችን ዮናታን ዘብዲዮስ ከታታሪዋ ሰናይት ጴጥሮስ ጋር ያስተዋውቀናል።
ሰናይት ጴጥሮስ ትባላለች። የአንድ ልጅ እናት ነች። ለቡና ቁርስ ብላ መስራት የተለማመደችው ኬክ የኑሮዋ ማገር ሆኗል። በአምስት ኪሎ የፉርኖ ዱቄትና በ150 ብር የተጀመረው ልምድ ስራ ሆኖ በቀን 1000 ብር ያስገኝላታል። ሰው ጋር ተቀጥራት ስራ እንደነበር የተናገረችው ሰናይት ስለምን ያለኝን እውቀት ተጠቅሜ በራሴ አልቆም ብላ መነሳቷን ማጫውታኛለች።
ምግብ ነክ ነገር ላይ ትንሽ ሞካከራለሁ። ሙያተኛ ነኝ አይደለም ግን ሙያ ትንሽ አለኝ። ማንኛውንም አይነት ምግብ ለመስራት ስፈልግ ውስጤን ቀድሜ አስበውና ያንኑ አይነት ጣም ያስብኩትን አይነት ጣም እስኪመጣልኝ ድረስ እሰራለሁ። ኬኩንም እንዳጋጣሚ ማለት ለኛ ነው በቃ ቤት እንደ ቡና ቁርስ ፒዛ እሰራለሁ ለኛ ለቤት ውስጥ እንደዚህ ወንዴ ለከስተመር የሆኑ ሰዎች ግን ለየት ያለ ነገር ሲያንጭልን ሲሉኝ ለየት ባለ መንገድ ሰርቼ ወስድላቸው ነገር አለ። ልክ እንደ በርገር አሁን አትክልት ሳንድዊች ሰርቼ ወስድላቸዋለሁ። ፒዛውንም እንደዛው በኖርማል ፒዛ ሰራና ሸፈንፈን አድርጌ ወስድላቸዋለሁ። እንደዚህ አይነት ነገሮችን የመሞከር ልምድ አለኝ።
አሁን ግን ብዙ ነገር መልኩን መቀያየር ጀምሯል ነው የምትለው። የኮሮና ቫይረስ ኢትዮጵያ ከገባ ወዲህ ለፍቼ ጥሬ የሚሰራው ስራዬ በጫስር ወድቋል የምትለው።
አሁን እንደውም ሰው ገና ሳሳየው ይሄ ስንት ተነካክቶ ማን እንደያደርጎ ሱፐርማርኬት ላይ የተቀመጠ ነገር ይሄ ሲመጣ ልሽን ስላችሁ አውጥተሽ ነው አይነት ነገርም ይላል ሰው። ያን ማስረዳቱ እንደገና ከዚህ በፊት አሁን ከምንድነው የምትሰሪው ምንድነው የሚለውን ነገር ነበር ለማስረዳት ለሰው ረጅም ሰዓት የሚወስድብኝ። አሁን ግን ከሌላ ጋር ንክኪ እንደሌለ እኔ ቤቴ ውስጥ ሰርቼ በጥንቃቄ እንደማመጣ ለማስረዳት ራሱ ትልቅ ስራ ነው የሚሆንብኝ። እንደዛም ሆኖ አሁን ከዚህ በፊት ስሸጥ የነበረው በቀን 1000 ብር ነው የሚሸጠው። 100 ፍሪ ኬክ በ10 ብር እስከ 1000 ብር ሽያጭ ነው ይዤ የምገባው በየቀኑ ጠዋት በወጣ እስከ 4 ሰዓት እስከ 5 ሰዓት ባለው ማለት ነው። አሁን ላይ ግን 30-40 ፍሪ ኬክ እንኳን ማለት ደግሞ የበሰለ ነገር ነው ይዘህ ወጥተህ ካልተሸጠ ይዘህ ገባው ተመላሹ ክሳራ ነው የሚሆነው። እተህ ድጋሚ ያንን ነገር አልሸጠውም። ምክንያቱም ዛሬ ላይ አደረ ሊበላብኝ ሰው ሊሆነ ቴስቱ ይለይበታል። ነገ ተመልሶ ከሚቀየመኛ ሰው በሚል አልሸጠውም ሲያድርብኝ እዚሁ ቤት ነው የሚቀረው። ሆነ ነገር ሆኖ ያልቃል። 30-40 ፍሬ እንኳን ማያልቅበት ጊዜ አለ አሁን ላይ።
ከዚህ በቀደም የሚረከቧት ሱፐር ማርኬቶች በበሽታው ምክንያት መውሰድ ወይም መቀበል ስላቆሙባት ከገበያ ገበያ በእግሯ የኳተነች እየሸጠች መሆኑንም ተናግራለች።
ይሄ ነገር እስኪያልፍ ድረስ አንቺ በራስሽ መንገድ እንደምትሞክሪ ነገ ያለውን ርክክብ ይቁም በሚል እየተረከቡኝ አይደለም ሱፐር ማርኬቶቹ እኔው ነኝ በእግሬ አሁን ከዚህ በወጣ እስከ ሞቢል በታክሲ ሄዳለሁ። ከሞቢል በኋላ ያለውን ግን ባንኮች ላይ፣ ፋርማሲዎች ላይ፣ ሱቆች አካባቢ እና እንደዚህ ንግድ ቤቶች ላይ ቁርስና መክሰስ ሰዓት ላይ ሱቃቸውን ዘግተው ለመመገብ ከሚሄዱ ባሉበት እያቀረብ እንደዛ ነው ይዤ እየዞርኩኝ። እኔ በመዞር ነው እንጂ የሚሸጠው አሁን የሚረከበኝ ሰው የለም። ሌላ ገቢ ከዚህ ውጭ የለኝ።
እና ኑሮ እንዴት ነው ታዲያ አሁን ላይክ ከዛ ጊዜ ወዲህ?
ያ ትንሽ ይከብዳል ቢሆንም መቋቋም ነው። ከዚህ የከፋውን ጊዜ ላይ አምጣው እንጂ ቢከብድም እንቋቋመዋለን።
ከምንድን ነው የምትሰሪያቸው አሁን አንቺ? ደረቅ ኬክ ነው የምትሰሪው?
ደረቅ ኬክ ነው። ፉርኑ ዱቄት በዋናነት የሚገባ ነው። ከዛ ውጭ የምጠቀማቸው እንቁላል፣ ወተት፣ የምግብ ቅቤ እና በቃ በውሃ አይነካውም። አሁን የጾም ወቅት ላይ በውሃ ይቦካል፣ ግን ከጾም ውጭ በሚሆንበት ጊዜ ውሃ አይነካውም። በእንቁላልና በወተት የምግብ ቅቤ፣ ቅቤውን ለማጥፋት ቫኒላ ፍሌቨሮች አሉ፣ እነሱን ነው የምጠቀመው።
ሰናይት ግን አሁንም አላማዋ ጽኑ ነው። ትልቅ ድርጅት ከፍታ የመስራት ህልም እንዳላት አትሸሽግም። ለሌሎችም መትረፍ ትሻለች።
ጥሩ ተላመደልኝ ብዬ እየመጣው መሀል ይህንም መዳከም ይመጣል። ባቆመው መሰለቻችት ይሆናል። ከዛ እርግፍ አድርጌ ከዚህ ነገር ላይ ለወጣ ነው እኔ ኪሳራ እንዳላምኝበት ዝም ብሎ እንደ ልንቀሳቀስ ሰውም እንዳይረሳው በሚለው ነው እንጂ አሁን ዴይሊ ደንበኛ የሆነ በደንብ የተግባባቸው የሚያውቁኝ ናቸው እንጂ የሚገዙኝ አዲስ ከስተመር ለመግዛት ይከብደዋል።
የኮሮና ወረርሽኝ ለመከላከል የምታደርገውንም ጥንቃቄ ተናግራለች።
በተገኘው አጋጣሚ ሁሉ እጄን እታጠባለሁ። ስሰጥ ግን እኔ ነኝ እንጂ አንስቼ የምሰጠው ንክኬ የለም። ወይም ደግሞ ተቀብሎኝ አንድ ሰው አያልፈልገውም ይቅር ቢለኝ መልሼ አልወስደውም። ባይከፍለኝም ያ ሰው ነክቶታል፣ እኔ ጋር መመለስ ስለሌለበት ወይ ይዞ ይሄዳል፣ አሊያም ደስ ካሉ ይከፍልልኛል። ያ ባይሆን እንኳን መነካካት ስለማልፈልግ ከነካው በኋላ መልሼ አልቀበልም። ሳይከፍሉ ሁላ ይዞ የሚሄዱ አሁን ብዙዎች አሉ። እንደዛ ከሆነ ነው ጥጋበኛ ነሽ አንቺ አይነት ነገር ብሎ ነው የሚሄዱት። እኔ ግን ለሌላውም ጭምር ስለምጠነቀቅ ነው። እኔ ብቻ አይደለም ያ ሰው ይታጠብ አይታጠብ ይጠቀም አይጠቀም ሳኒታይዘር አላቅም። ነክቶ ከሚመልስብኝ ግን 10 ብር እኔ ብከስር ይሻላል በሚለው እንደዛ የሚሆንበት ጊዜ አለ። በመቀጠል ሳኒታይዘርም አልኮልም አለኝ። ብር ከተቀበልኩን ከመስጠትም በኋላ እጄን አጸዳለሁ። በተረፈ ማክስ አድርጋለሁ፣ ግላፍ እጠቀማለሁ። ንክኪን በጣም እየተጠነቀቅኩ ርቀቴን ጠብቃለሁ። እስካሁን ባለው ቤትም ስገባ ልጄንና ባለቤቴን ከማግኘቴ በፊት መታጠቢያ እጄ ታጥቤ ራሴን ከቀየርኩ በኋላ ነው ማገኛቸው።
ወጣቶች በእጃችን ያለውን ነገር ብዙ ጊዜ እናቀም አንቺም ይቺው ባለሽ ውቀት ባለሽ ልምድ ተሰጥቶ ነው እን ያደረቻለሽው ራሽን ይችላልሽ ቆመሻል ብዙቻችን ግን እንዴ ነገር ውስጥ ብዙ ጊዜ አንታይም ወይ እንጠብቃለን ወይ ከመንግስት ሊሆን ይችላል ከባላት ወዘተ ተረፈ ምንድን ነው የምትመክሪኝ
የሆነ ነገር ለመጀመር ትልቅ መንሻ አንጠብቃለን ያ አይደለም ውስጣችን ያለውን ፍላጎት ማዳመጥ ነው እና ፍላጎትን ብቻ ሳይሆን ይሄን ነገር ሰራለሁ ብሎ ከመዝለል ከመግባታችን በፊት ስራውን እንወደዋለን ወይ ስራውን ወተወድበት ከሆነ ረጅም ሰዓት ብታሳልፍበትም በስራው አትጸጸትም ዛሬን ብትደክም ነገን ታተርፍበታለህ በጣም በትንሽ ነገር ያሰብነውን ነገር ማድረግ ማሳካት እንችላለን ብዙ ጊዜ ደግሞ ቢዝነስ ላይ ፍርሃቻ ነው ወጣቶችንም ሌሎችንም ቢሆን ሚዘን ፍራቻ ነው እንደዚህ ቢጀምር በከሰረስ እንደዚህ ቢሆን ይሄ ገንዘብ ቢጠፋብኝስ አይነት ነገር ስጋት ውስጣችን ስላለ ነው ማንወጣውና ቢዝነስ ላይ ጥንካሬው ካለ አስከስረን
ልጅ ያለች በትምርቷ በጣም ጎበዝ ስለነበረች ሐኪም የሚሆን ፍላጎት የነበራት ሰናይት አሁን የንግድ ሰው ሆናለች መክሊታችን የተለያየ ነው ዋናው መክሊታችንን መለየት ሞዴልና የተሰጠን ያንኑ መክሊት መጠቀም ከሁላችንም በተለይ ከውጣቶች ይተበቅብናል ምል መልእክት አስተላልፋለች ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
የጋቢና ቪኦኤ ዝግጅታችን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ እንዲሁም በትዊተር #ጋቢናቪኦኤን በመጠቀም አድርሱን። gabinavioe@vioenews.com የኢሜል አድራሻችንን ተጠቀሙ። gabinavioe ብላችሁም ኢንስታግራም ገጻችንን ተከተሉ። ሳስተናግዳችሁ አምሽት ኤደን ገረመው ነበርኩ። ካቀናባሪያችን ኤልያስ አስማረጋ መልካም ምሽት።
Tonen radoni vioi sekan tafano romoti.